ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 19 2016 ዓ.ም ምረት ስርጭታችን ጀመረ። የኢትዮጵያ ፓርላማ በመሬት መንሸራተት አደጋ ለሞቱ ሰዎች ብሔራዊ ሐዘን ቀን አውጇል። ይህ በእንዲህ ያለ በደቡብ ምዕራብ ኢትዮጵያ ረቡዕ ሌሊት በደረሰ ሌላ የመሬት መንሸራተት አደጋ 6 ሰዎች መሞታቸው ተሰምቷል።
ሐምሌ 17 ቀን ለ18 ሰዓት ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት በተከሰተው ናዳ አባት ሁለት ህጻናት ህይወታቸው ሲያልፍ 148 አባወራዎች ከነ ቤተሰቦቻቸው የተፈናቀሉበት ሁኔታ አለ።
የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኢንስፔክተር ደጀን ያሰፋን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በአብይ ርዕስ ዘገባችን ይሰማል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በምስልና በድምጽ ቅንብሩ አብራኝ የምታመሸው ብራኔሉ ናት። ዋና አዘጋጃችን ደግሞ ቆንጂት ታዬ፣ የማህበራዊ ድረገጽ አቀናባሪያችን አበባየው ገበያው። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ኦባማና ባለቤታቸው ሚሼል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሃሪስ ድጋፋቸውን ሰጡ። ደቡብ አፍሪካ በድብቅ ወታደራዊ ስልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አዋለች። ከባድ ዝናብ የፓሪሱን የኦሎምፒክ መክፈቻ ስነ ስርዓት እንዳያደበዝዝ አስግቷል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ኦባማና ባለቤታቸው ሚሼል ኦባማ ወሳኝ ነው በተባለ እርምጃ ለካማላ ሃሪስ ድጋፋቸውን ሰጥተዋል። የቀድሞ ፕሬዚዳንት ባራክ ኦባማ እና የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ ካማላ ሃሪስ ቀጣዩዋ የዩናይትድ ስቴትስ ፕሬዚዳንት ለመሆን ለያዙት የምረጡኝ ዘመቻ የሚጠበቅ ነገር ግን ወሳኝ የተባለ ድጋፋቸውን ነው የሰጡት። በዲሞክራቲክ ፓርቲያቸው አባላት ዘንድ ከፍተኛ ተሰሚነትና ተቀባይነት ያላቸው ኦባማና ባለቤታቸው ሚሼል ኦባማ በዛሬው ዕለት ለምክትል ፕሬዝዳንቱ የሰጡት ይህ ድጋፋቸው ይፋ የተደረገው በጋራ ያደረጉት የስልክ ጥሪ በታየበት የቪዲዮ መልእክት አማካኝነት ነው። የድጋፍ ዜና የተሰማው ታዲያ ፕሬዚዳንት ጆ ባይደን ከሪፐብሊካን እጩና የቀድሞ ተፎካካሪያቸው ትራምፕ ጋር ያደርጉት የነበረውን የዳግም ምርጫ ዘመቻቸውን በማቋረጥ ድጋፋቸውን ለምክትል ፕሬዚዳንታቸው ሰጥተው መውጣታቸውን ተከትሎ የፓርቲያቸው እጩ እንደሚሆኑ ለሚጠበቁት ሃሪስ የሚሰጠው ድጋፍ እየጎላ በመጣበት በአሁኑ ወቅት ነው። በዩናይትድ ስቴትስ ታሪክ በመጀመሪያው ጥቁር ፕሬዚዳንትና በመጀመሪያዋ ጥቁር ቀዳማዊት እመቤት እንዲሁም በምክትል ፕሬዝዳንትነት በማገልገል ላይ ባሉት የመጀመሪያዋ የእስያና የጥቁር ዝርያ ያላቸው ሴት መካከል ያለውን ወዳጅነትና የተጋሩትን ታሪካዊ ገጽታ ምስስል የሚያሳይ ይሆናልም ተብሏል። በቪዲዮ ምስሉም ሚሼል እና እኔ የደወል ነው ለሚያደርጉት የምርጫ ዘመቻ ያለንን ድጋፍ ስንሰጥ ያደረብንን ልባዊ ኩራት ለመግለጽና እርሶ በምርጫው አሸንፈው ወደ ዋይት ሀውስ እንዲገቡ የተቻለን ሁሉ ለማድረግ መፈለጋችንን ለመግለጽ ነው ሲሉ ኦባማ ለሃሪስ ሲናገሩ ይታያሉ። እህቴ ካማላን ኮርቼብሻለሁ ሳልል ይህን ስልክ መደወል አልችልም ያሉት ሚሼል ኦባማን በበኩላቸው ታሪካዊ መሆኑም እሙን ነው ብለዋል። ደቡብ አፍሪካ በድብቅ ወታደራዊ ስልጠና በመውሰድ የተጠረጠሩ ሊቢያውያንን በቁጥጥር ስር አውላለች። የደቡብ አፍሪካ ፖሊስ በሀገሪቱ ሰሜናዊ አካባቢ ከሚገኝ ምስጢራዊ ወታደራዊ ካምፕ ውስጥ ስልጠና ሲወስዱ የተገኙ ያላቸውን 95 ሊቢያውያን በቁጥጥር ስር መዋሉን አመልክቷል። ከጆሃንስበርግ በስተሰሜን ምስራቅ 360 ኪሎ ሜትሮች ርቀት ላይ የሚገኘውን ፓሙማላንጋ ክፍለ ግዛት ውስጥ ያለ ዋይት ሪቨር የተባለ አካባቢ የሚገኝ የእርሻ ቦታ ላይ ያለ ይህን ወታደራዊ ማሰልጠኛ ካምፕ ወሮ ሰዎችን ማሰሩን ፖሊስ ለአሶሺየትድ ፕሬስ ዘግቧል። የደቡብ አፍሪካ የብሔራዊ ፖሊስ ሰራዊት ቃል አቀባይ አትሌን ዴማቲ ዛሬ በኤክስ ገጽ ላይ ባወጡት መግለጫ ሊቢያውያኑ ደቡብ አፍሪካ የገቡት የደህንነት ጥበቃ ስልጠና ለማግኘት የትምህርት ቪዛ ተቀብለው መሆኑን እንደተናገሩም አመልክተዋል። ሆኖም እየወሰዱ ያሉት ወታደራዊ ስልጠና መሆኑን ፖሊስ ተከታትሎ ደርሶበታል ነው ያሉት። ኒውዝሩም አፍሪካ የተሰኘው ቴሌቪዥን ሰዎች የተያዙባቸውን ወታደራዊ ካምፕ የመሰሉ አረንጓዴ ድንኳኖች ያሉበት ምስል ማሳየቱንም አሶሺየትድ ፕሬስ ጨምሮ አመልክቷል። የፓሪሱ ኦሎምፒክ ተከፈተ። ከባድ ዝናብ የኦሎምፒክ መክፈቻ ስነ ስርዓቱን እንዳያደበዝዝ ግን አስግቷል። የዘንድሮ የፓሪስ ኦሎምፒክ መጀመሪያ በዝናብ የታጀበ ይሆናልም ነው የተባለው። በፈረንሳዩ የሜትሮሎጂካል አገልግሎት ሜቲዮ ፍራንስ ትንበያ መሰረት የመክፈቻ ስነ ስርዓቱ ምሽቱን የፓሪሱን የሴን ወንዝ ተከትሎ ካለ ስፍራ በሚካሄድበት ሰዓት ዝናሙ ዘለግ ብሎ መውረዱን እንደሚቀጥል ነው ትንበያው ያመለከተው። ይሁን እንጂ ከሶስት ሰዓታት በላይ የሚዘልቀው የመክፈቻ ትርኢት በተያዘለት የጊዜ ሰሌዳ መሰረት እንዲጀምር ተደርጓል። ከቀትር በኋላውን ደመና ከባብዶት የዋለው የፓሪስ ሰማይ መጠነኛ ካፊያም አልተለየውም ነበር። በበጎ ጎን የታየው ሌላ ገጽታው ታዲያ የአካባቢው ሙቀት መጠን በአንጻሩ ምሽቱን ሞቅ እንዳለ እንደሚቀጥል መገመቱ ነው። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ በሰው አልባ አውሮፕላን ከተፈጸመ ድርጊት ጋር በተያያዘ ቅሌት ከስራ ታግደዋል። የካናዳ የሴቶች እግር ኳስ ቡድን አሰልጣኝ ቤቭ ፕሪትስማን በሰው አልባ አውሮፕላን ከተፈጸመ የስለላ ድርጊት ጋር በተያያዘ ቅሌት ነው ከስራ ታግደው ለኦሎምፒክ ውድድሩም ወደ ፓሪስ ከሚሄደው ቡድናቸው እንዲወገዱ የተደረጉት። ከአጠቃላይ ስነ ስርዓት መጓደል ጋር የተዛመደ የስነ ምግባር ጉድለት ያሉት መኖር ያለመኖሩን ለማረጋገጥ የሚያስችል ምርመራ እያካሄዱ መሆናቸውን የገለጹት የካናዳ እግር ኳስ ዋና ስራ አስፈጻሚና ዋና ጸሐፊ ኬቪን ብሉ ሲያስረዱም በካናዳ የሴቶች ቡድን ውስጥ ያሉ ተጫዋቾች በፓሪስ ኦሎምፒክ በምንም አይነት የስነ ምግባር ጉድለት የታየባቸው ድርጊቶች ውስጥ አልተሳተፉም ብለዋል። ብሎ አክለውም ፕሪትስማን ከቡድኑ ጋር ወደፊት ሊኖራቸው የሚችለውን ግንኙነት ሙሉ በሙሉ ከግምገማው በሚገኝ ውጤት የሚወሰን ነው ብለዋል። ምድሪቱ ግለቷ ከመጠን በላይ የጨመረና ለሁላችንም አደገኛ ሁኔታ የተፈጠረ ነው አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ። ዓለማችን ከጊዜ ወደ ጊዜ ግለቷ እየጨመረና ሁኔታው ሁላችንንም በይበልጥ ለአደጋ ተጋላጭ እያደረገ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናገሩ። በምድሪቱ የአየር ግለት የተነሳ በየዓመቱ ቁጥራቸው ወደ ግማሽ ሚሊዮን የሚጠጋ ሰዎች ለልፈት እንደሚዳረጉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ ለአየር ግለቱ መባባስ ምክንያቱ ከቅሪተ አካል የሚገኝ የነዳጅ ወይም የኃይል ምንጭ መሆኑንም አመልክተዋል። አክለውም ለሚሊዮኖች የተቆጠሩ ሰዎች በዓለም ዙሪያ ከ50 ዲግሪ ሴንቲግሬድ በላይ ለሆነና ገዳይ ያሉት የአየር ግለት እየተጋለጡ መሆናቸውንም ተናግረዋል። ባለፈው እሁድ በዓለም ዙሪያ ከአሁን ቀደም ከታየ ሁሉ የላቀ የአየር ግለት መጠን ከተዘገበ በኋላ በማግስቱ ሰኞ ከዚያ የባሰ ንዳድ ታይቷል። ሙቀቱ ከእለት ወደ እለት በተከታታይ እየተባባሰ ሲሆን ያለፉት ተከታታይ 13 ወራት ከምንጊዜውም የከፋ የአየር ግለት የተመዘገበባቸው እንደነበሩ ተመራማሪዎች አመልክተዋል። የከተሞች ሙቀት አጠቃላይ አማካይ የዓለም የአየር ግለት የበለጠ መሆኑንም ጠቁመዋል። እንደ አውሮፓውያን የቀን አቆጣጠር በያዝነው የ2024 በአስከፊ ንዳድ ሳቢያ ህንድና የአፍሪቃ ሳህል አካባቢ አገሮች ቁጥሩ የበዛ ህዝብ ለህልፈት መዳረጉ ተዘግቧል። ባለፈው ወር ሳውዲ አረቢያ ውስጥ 1300 የሀጅ ተጓዦች መሞታቸው ሲታወቅ በቅርቡም አውሮፓ፣ ዩናይትድ ስቴትስና እስያ ውስጥ ከፍተኛ ሙቀት ተዘግቧል። በዓለም የጤና ድርጅትና በዓለም የሜትሮሎጂ ድርጅት መሰረት በ57 ሀገሮች ውስጥ ያለው ከአየር ግለት ጋር ተያያዥ የጤና አደጋ ማስጠንቀቂያ ስርዓት ቢሻሻል በየዓመቱ ቁጥሩ 100,000 የሚጠጋ ህዝብ ህይወት ለማትረፍ እንደሚቻል መናገራቸውን ዋና ጸሐፊ ጉቴሬሽ አመልክተዋል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
19:25 ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ቀዳሚው መሰናዶ የዕለቱ አብይ ርዕስ ጉዳይ እንሻገር። ኢትዮጵያ የህዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ላጡ ወገኖች የሶስት ቀናት ብሔራዊ ሐዘን አውጇል። በምክር ቤቱ አፈ ጉባኤ ስም ዛሬ አርብ የወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ህይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቋል። በተያያዘ ዜና በከፋና በቤንች ሸኮ ዞኖች ከትናንት በስቲያ ረቡዕ ለሊት በደረሰ የመሬት መንሸራተት አደጋ ሁለት ህጻናትን ጨምሮ ስድስት ሰዎች መሞታቸውን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ቢሮ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴው ተጨማሪ ዘገባ አለው።
የህዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ ከንቾሳቻ ጎዝድቅ በላይ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች የሚታሰቡበት የሶስት ቀናት ብሔራዊ ሐዘን እንዲታወጅ መወሰኑን ዛሬ አርብ ባወጣው መግለጫ አስታውቋል። በምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ ስም በወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ህይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑ ተገልጿል። አደጋው ምክር ቤቱ በእረፍት ላይ ያለ የተከሰተ መሆኑን መግለጫው አመልክቶም ብሔራዊ የሐዘን ቀንና የአገሪቱ ሰንደቅ ዓላማ ዝቅ ብሎ የሚውለበለብበት ሁኔታ በአፈ ጉባኤው እንደሚወሰን በሰንደቅ ዓላማው አዋጅ ቁጥር 863 ዝባር 2006 አንቀጽ 2 ላይ መደንገጉን አመልክቷል። በተያያዘ ዜና በደቡብ ምዕራብ ኢትዮጵያ ክልል በከፋና በቤንች ሸኮ ዞኖች ከትላንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ህጻናትን ጨምሮ ስድስት ሰዎች መሞታቸውን የክልሉ ፖሊስ ኮሚሽንና የክልሉ የኮሙኒኬሽን ቢሮ አስታውቀዋል። ከትላንት በስቲያ ረቡዕ ሐምሌ 17 ቀን 2016 ዓ.ም ምህረት ለአሙስ አጥቢያ ሌሊት ከ8 ሰዓት በኋላ በክልሉ ከፋ ዞን በተከሰተ የመሬት መንሸራተት አደጋ የሰዎች ህይወት ማለፉን የክልሉ የፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኢንስፔክተር ደጀና አሰፋ በስልክ ለአሜሪካ ድምጽ ገልጿል። ኢንስፔክተር ደጀነ በአደጋው የተፈናቀሉ ነዋሪዎች ስለመኖራቸውና ተጨማሪ ጉዳት እንዳይከሰት በመስጋት 148 አባወራዎች አካባቢውን እንዲለቁ መደረጉን ማስታውቀዋል።
ይህም አደጋ የደረሰው በከፋ ዞን ቤቻ ወረዳ ሞዲዮ ጎምቦራ ቀበሌ ቁጥር 3 መንደር ተብሎ በሚጠራበት ሐምሌ 17 ቀን ለ18 አጥቢያ ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት ሰተውናዳ አባት ሁለት ህጻናትና ህይወታቸው ሲያልፍ አንድ የልጆቹ እና ከባድ አካል ጉዳት ደርሶባት ቦንጋ ገብረ ጻድቅ ሻው ሆስፒታል በሕክምና ላይ የምትገኝ ሲሆን ሌሎች 148 አባወራዎች ከነቤተሰቦቻቸው የተፈናቀሉበት ሁኔታ አለ። እዚህ ላይ የቤት እንስሳት ሻማሳ የነበረው እንሰት ክሮሪማ ቡና ተላዩ ማሳው ላይ ጉዳት የደረሰበት ሁኔታ አለ።
በተመሳሳይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን በንች ወረዳ በተከሰተው የመሬት መሰንጠቅና መናደደጋም ጉዳት መድረሱን ኢንስፔክተር በጀነ ተናግሯል።
ሰሜን በንች ወረዳና ደቡብ በንችን የሚያገናኝ መንገድ የመሰንጠቅ አደጋ ደርሶበታል። ወደ 208 የሚጠጉ ማህበረሰብ ክፍሎች ከዚህም ተፈናቅለው በትምህርት ቤቶች አካባቢ እንዲጠለሉ የተደረገ ከተጠቀሰው ሁኔታ ነው ያለው።
በዚህ ዞን ከሐምሌ 15 ቀን 2016 ዓመተ ምህረት አንስቶ በጉራ ፈርዳ ወረዳ በተከታታይ የጣለ ያለውን ከባድ ዝናብ ተከትሎ በተከሰተ ተመሳሳይ አደጋ የሶስት ሰዎች ህይወት ማለፉና በንብረት ላይ ጉዳት መድረሱን የክልሉ መንግስት ኮሙኒኬሽን ጉዳይ ቢሮ አስታውቋል። አስክሬናቸውም እስካሁን እየተፈለገ መሆኑን ማመልክቷል። በወረዳው በኮመታ ቀበሌ የጣለ ባለው ከባድ ዝናብ ሳቢያ 3 ሄክታር መሬት የሚሆን ደን በናዳው ምክንያት መውደሙንም ገልጿል። ካለፈው ሳምንት ሐምሌ 14 ቀን 2016 ዓመተ ምህረት ጀምሮ የጎፋ ዞን ገዜ ጎፋ ወረዳን ጨምሮ በደቡባዊ የኢትዮጵያ አካባቢዎች በጥቂት ቀናት ውስጥ በመቶዎች የሚቆጠሩ ሰዎችን ህይወት የቀጠፈ የመሬት መንሸራተት አደጋዎች ተከስተዋል። አደጋዎችን በተመለከተ የአሜሪካ ድምጽ አነጋግራቸው በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ለናዳ የተጋለጡ ናቸው ብሏል።
አጠቃላይ የኢትዮጵያ መልክዓ ምድር ካየን ሜዳማ አለ፣ ተራራማዎች አሉ እና ስምጥ ሸለቆ እና በተለያየ ተራራማ አካባቢ ነው የሚሸፈነው እና ያ መልካ ምድር ልዩነት ለመሬት መንሸራተት ምክንያት ይሆናል እና ደቡባዊ ክፍል አሁን ለምን በዛ ሌላ የዝናብ መጠኑ ወደ ደቡብ ከፍተኛ የዝናብ መጠን አለ። ክረምቱ ቀደም ብሎ ነው የገባው አሁንም እየቀጠለ ነው እና ይሄ አንዱ ምክንያት ነው።
አደጋዎቹ ከመልካ ምድራዊ ገጽታ ጋር ተያያዘም የመሬት አጠቃቀም ችግርን እንዲሁም ከባድ ዝናምን ተከትለውም የሚከሰቱ መሆናቸውን ባለሙያው ወገን ያስረድተዋል።
ምንድነው ይሄ ከመሬት አጠቃቀሙ አሁን ለኢንፍራስትራክቸር ለተለያዩ ለመንገድ ስራዎች ስንጠቀም ተራራን ይቆርጣሉ መንገዶች ሲያልፍ ያ ተራራ ሲያልፍ ተዳፋትነቱ የበለጠ ደግፎት ይዞት የነበረውን ከስር የደገፈውን ድጋፍ ያነሳዋል እና ያ ድጋፉ ሲያጣ የመንሸራተት እድሉ ይጨምራል። ሌላው ሰዎች የህዝብ ቁጥር እየጨመረ ነው። መሬቱ አነስተኛ ነው። ተራራማ አካባቢ የሚኖሩ ሰዎች ተራራውን ነው የሚጠቀሙት ለተለያየ የእርሻ ምርት ለመጨመር። ያ ምናልባት በላዩ ላይ የነበረውን እጽዋቶችን የማንሳት የበለጠ ተጋላጭ ያደርገዋል። ለእርሻ ሲባል ለተለያየ እንቅስቃሴ ዛፎችን መቁረጥ ደግፎት ይዞት የነበረውን ነገር ማሳጣት፣ ድጋፉን ማሳጣት ሌላኛው አንዱ የመሬት አጠቃቀም ላይ የተያያዘ ነው።
ስለ መፍትሄ የጠየቁት ባለሙያው
መፍትሄው አካባቢው ላይ የተጋላጭነት ካርታዎችን መስራት እዛ አካባቢ ስንት ሰው ነው የሚኖረው፣ ስንት ሰው ነው ተጋላጭ የሚለውን በእንግሊዝኛ ዞኔሽን ማፕ ወይም ደግሞ የተጋላጭነት እዛ አካባቢ ምን ያህል ሰው ነው የሚጋለጠው፣ የትኛው አካባቢ ነው ለዚህ ተጋላጭ የሆነው አካባቢ የሚለውን የአካባቢውን የተጋላጭነት ልየታ መስራት ነው። ከዛ በኋላ ግን ሰዎች ብዙ ተጋላጭ ከሆኑ ያንን አካባቢ ለተወሰነ ጊዜ ለምንም አይነት ጥቅም እንዳይውል ማድረግ፣ ወደ ተለያዩ ቦታዎችን ሰዎችን ማንሳት አንደኛው መፍትሄ ነው።
በጥቂት ቀናት ውስጥ ተከታትሎ በደረሱት የመሬት መንሸራተት አደጋዎች በመቶዎች የሚቆጠሩ ነዋሪዎች ሕይወት አልፏል። የቀሪ ቤተሰቦቻቸውም ኑሮ ተመሳቅሏል። ትላንት አራተኛ ቀኑን ባስቆጠረው በጎፋ ዞን ገዜ ጎፋ ወረዳም በአደጋው ብቻ እስካሁን 257 ሰዎች መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሚጫሩ ዩኤን ኦቻ ትላንት ባወጣው መግለጫ ገልጾም የሟቾች ቁጥርም እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከራያ አላማጣ ወረዳና የአላማጣ ከተማ ተፈናቅለው በመቀለ ከተማ ተጠልለው የቆዩ ከ17000 በላይ ነዋሪዎች ወደ ቀያቸው መመለሳቸውን ያስታውቀው የትግራይ ደቡባዊ ዞን አስተዳደር የመጨረሻዎቹ ተመላሾች በዛሬው ዕለት መግባታቸውን ገልጸዋል። የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ ለአሜሪካ ድምጽ በሰጡት አስተያየት ካሁን በኋላ ተፈናቃዮችን መልሶ የማቋቋሙ ሂደት ትኩረት ሊሰጠው እንደሚገባ ተናግረዋል። ላለፉት 21 ወራት ከቤተሰቦቻቸው ተለያይተው በችግር ውስጥ እንደነበሩ ያስታወሱት ተፈናቃዮችም ወደ ቀያቸው መመለሳቸው እንዳስተሳሳቸው ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይዟል።
የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸው አዋሳኞች መካከል ከሆኑት የራያ አላማጣ ወረዳና አላማጣ ከተማ በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው በመኾኒ ማይጨው እና መቀለ የመጠለያ ማዕከል የቆዩ ከ17000 በላይ ሰዎች ወደ ቀያቸው መመለሳቸውን የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብቱ ኪሮስ ለአሜሪካ ድምጽ ገልጸዋል። ይህ የተመላሾች አሃዝ የትግራይ ክልል ጊዜያዊ አስተዳደር ባስተባበረው ሂደት በይፋ የተመለሱ ተፈናቃዮች ብዛት መሆኑን የተናገሩት አቶ ሀብቱ ኪሮስ ከራያ አላማጣና አካባቢው የተመዘገቡት ተፈናቃዮች ጠቅላላ ቁጥር ከ82000 በላይ እንደሆኑና ቀሪዎቹ ተፈናቃዮች በራሳቸው መንገድ የተመለሱና እየተመለሱ ያሉ ናቸው ብለዋል።
ተፈናቃይ ወደ ቤቱ መመለስ እንደሚችል የሚያበስር ይፋዊ የሆነ ተፈናቃይ የመመለስ ስነ ስርዓት የጊዜያዊ አስተዳደሩ አካላትና የፌዴራል መንግስቱ አንድ ላይ ሆነን ወደ አላማጣና ራያ አላማጣ ወደ ራቆ ወዳሉት አካባቢዎች እንዲመለሱ አድርገናል። በዚህም በአንድ ቀን ብቻ 15007 የሚሆን ተፈናቃዮች ወደ እነዚህ ቦታዎች እንዲመለሱ አድርገናል። ከማይጨውም እንደዚሁ ከ1800 እስከ 2000 የሚሆኑ መልሰናል። ዛሬ ደግሞ ከ300 የሚሆን ተፈናቃይ ከመቀሌ የወጣ ነው ያለው። በድምር ከ17000 በላይ የሚሆን ተፈናቃይ በመንግስት ሞባይላይዝ በማድረግ ወደ የአካባቢያቸው እንዲንቀሳቀሱና ወደ ቀያቸው እንዲገቡ ተደርጓል።
ዛሬ ሐሙስ ከተመለሱት ተፈናቃዮች አንዱ የሆኑት አቶ ንጉስ ትኩየ በመቀለ ማይልሃም የተፈናቃዮች ማዕከል ለ21 ወራት መቆየታቸውን ገልጸዋል። ከቀያቸውና ከቤተሰቦቻቸው ተለይተው አስቸጋሪ ጊዜ ማሳለፋቸውን አቶ ንጉስ አውስተው በዛሬው ዕለት ወደ ቀያቸው እየተመለሱ በመሆናቸው መደሰታቸው ተናግረዋል።
ስንፈናቀል ግን በብሔራችን የተፈናቀል ነው። መፈናቀሉ ያው ሁለት ጊዜ መፈጠር ማለት ነው። ቤትህና ሁሉ ነገሮች ትተህ መንከራተቱ ራሱ የነበረህ ስራ ጥለህ እዚህ በቃ በየብረንዳው ላይ ቁጭ ብለህ ዝም ብለህ ስትውል በጣም ይሰማሃል። ግን አሁን ግን ወደ ሀገራችን ስንመለስ ግን ያው እነዛ ወንድሞቻችን ጋር ተመሳስለን አብረን መኖር ነው የምንፈልገው፣ ሰላም ነው የምንፈልገው። ከሰላም በላይ ምንም የሚመጣው ነገር የለም። ተስማምተን መኖር ነው የምንፈልገው።
ሌላው ተመላሽ ተፈናቃይ አቶ ጸጋይ ዮሐንስ
ቤተሰቦች ጋር አይኖርክበት ሰው በማህበረሰቡ ጋር ተቀላቅለህ ይኖርክበት ያደክበት ይኖርክበት ሀገር መልቀቅ ማለት ከባድ ስሜት ነው የሚፈጥርብህ። በጣም ችግር ነው። ምንም ወለማታቆም ወጣ ላይ መኖር ይከብዳል። ናፍቆቱም አለ፣ ኑሮውም በጣም ከባድ ነው። በአሁኑ ሰዓት ያለ ስራ ያለ ምንም ድጎማ መኖር በጣም ከባድ ነው። ያሳለፍ ነው። አሁን ስንመለስ እንግዲህ ከማህበረሰባችን ከህዝባችን ጋር ተቀላቅለን ያለ ምንም ልዩነት ተስማምተን እንድንኖር ተስፋ አደርጋለሁ።
በትግራይ ክልል ጊዜያዊ አስተዳደር በኩል በዛሬው ዕለት ወደ ራያ አላማጣና አካባቢው በይፋ የተመለሱ ተፈናቃዮች የመጨረሻዎቹ እንደሆኑ የደቡባዊ ዞን አስተዳደር አቶ ሀፍቱ አስታውቀዋል። አቶ ሀፍቱ ካሁን በኋላ ወደ ራያ አካባቢ የትግራይ ተፈናቃዮች መንግስት የሚመልሰው እንደማይኖር ጠቅሰው የመልሶ ማቋቋም ተግባር ከፍተኛ ትኩረት እንደሚሻ አመልክተዋል። ከተመላሾቹ አንዱ ተፈናቃይ አቶ ጸጋይ ዮሐንስ ቀያችን ለሁሉም ይበቃል ካሉ በኋላ መንግስት ሰላምን ሊያሰፍንና ሁሉንም በእኩልነት መመልከት እንደሚገባው ተናግረዋል።
ህዝቦች ልዩነት የላቸው፣ ተዋደው ተፋቅረውና ተስማምተው የሚኖሩ ናቸው። አንዱ ካንዱ እንደምንም መንገድ ሊለያይ አይችልም። በብሔር በምናምን ልዩነት የሚባል አይታወቅም። ማለት ጦርነት የሚፈጥሩት ራሳቸው ናቸው። በጦርነቱ ምክንያት የሚጎዳው ግን ህዝቡ ነው። በዛም በዚህም የሚሞተው ህዝብ ቀላል አይደለም ማለት ነው። የወደመው ንብረት የጠፋ ህይወት በጣም ከባድ ነው። ከባድ ጊዜን አሳልፈናል። ስለዚህ እዚህ ላይ ሊያበቃ ይገባል።
የራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በበኩላቸው ባለፈው ሳምንት ለአሜሪካ ድምጽ በሰጡት አስተያየት የትግራይ ክልል በተፈናቃይ ስም እየመለሳቸው ያሉት የህወሓት ታጣቂዎች ናቸው ሲሉ አመላለሱን መቃወማቸው ይታወሳል። በአብዛኛው የራያ አላማጣ አካባቢዎች የህወሓት ታጣቂዎች አሉ በማለት የሚከሱት አቶ ኃይሉ አበራም በተፈናቃይ ስም ሰዎች መመለስ የተጀመረው ታጣቂዎቹ ከአካባቢው ሳይለቁ ነው ሲሉ ድርጊቱን ተችተዋል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍት ኪሮስ በመላሹ የተፈናቃዮቹ አመላለስ ከፌደራል መንግስት ጋር በመነጋገር የተፈጸመ እንዳለ አስረድተው ከጦርነቱ በፊት የታጠቁ እንደሆኑ የገለጿቸው ነዋሪው የሚጠብቁ ናቸው ያሏቸው ተፈናቃይ ሚሊሻዎችም ወደ ቀያቸው የመመለስ መብታቸው አላቸው ሲሉ ክሱን ተከላክለዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
ሙልጌታን አመሰግናለሁ። በመቀጠል ደግሞ ገብረ ሚካኤል በምዕራብ ጎንደር ይኖሩ የነበሩ ስደተኞችን የጸጥታ ዋስትና ወዳለባቸው ስፍራዎች ስለማዛወሩ ሂደት የሚያተኩረውን ዘገባ ያሰማናል።
በአማራ ክልል በምዕራብ ጎንደር ዞን ከሚገኙት የአውላላና የኩመር መጠለያዎች ስደተኞችን ወደ አዲሱ የአፍጥጥ መጠለያ ማዛወር የተጀመረው ከሳምንት በፊት እንደነበር ስደተኞች ለአሜሪካ ድምጽ ተናግረዋል። በምዕራብ ጎንደር ዞን የተሻለ የጸጥታ ይዞታ እንዳለው በተገለጸው ቦታ ላይ የተቋቋመው አዲሱ የአፍጥጥ መጠለያ እስካሁን በሺዎች የሚቆጠሩ ስደተኞች እንደገቡበትም መጠለያው የሚገኝበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ ለአሜሪካ ድምጽ አስታውቀዋል።
ስደተኞችን በተመለከተ አሁንም እያጓጓዝን ነው የምንገኘው። እስካሁን ወደ 1500 ስደተኞች ወደ አፍጥጥ ሳይት ገብተዋል።
የጸጥታ ችግር አለባቸው ከሚባሉት የአውላላና የኩመር መጠለያዎች ስደተኞችን ወደ አፍጥጥ መጠለያ የማዛወሩ ስራ መቀጠሉን የተናገሩት የወረዳው አስተዳዳሪ በመጠለያው ቀሪ የመሰረተ ልማት ስራዎችንም የማሟላት ተግባራት እየተከናወኑ ናቸው ብለዋል።
እንግዲህ በተቻለ መጠን እዛ አፍጥጥ ሳይት ላይ የተለያዩ መንገድ ስራዎች እየሰራን ነው ያለ ነው። ጎን በጎን ዩኒክሳር በላይ መንገድ ወደ ሳይቱ የሚያስገባ ጭቃ ቦታማ ስለሆነ ማሽን ተከራይቶ እያሰሩት ነው ያሉት። አሁን በቅርብ ቀን በእርግጠኝነት ሙሉ በሙሉ መንገዱ ተጠናቆ አብዛኛውን ነገር የሚያልቅበት ሁኔታ ነው ያለው።
ትላንት ሐሙስ ሐምሌ 18 ቀን 2016 ዓ.ም ተመረጠ የስደተኞቹን መዛወር በማስመልከት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ውሳኔውን በበጎ እንደሚመለከተው ገልጿል። በአውላላና በኩመር መጠለያዎች የሚኖሩ ስደተኞች ቀደም ሲል ልዩ ልዩ ችግሮች ሲያጋጥሟቸው እንደነበር ተቋሙ ማረጋገጡን በኮሚሽኑ የተፈናቃዮች የፍልሰተኞችና የስደተኞች መብቶች ጉዳይ የሥራ ክፍል ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምጽ አስረድተዋል።
በተለያየ ጊዜ ክትትሎችን ስናከናወን ቆይተናል። በሁለቱ መጠለያ ጣቢያዎች የሚገኙ ስደተኞች የከፍተኛ ሆነ የደህንነት ስጋቶች እንዳሉባቸው ኮሚሽኑ በተለያየ ጊዜ ባገኛቸው መረጃዎች ያመላክታሉ።
በአውላላና በኩመር መጠለያዎች የጸጥታና የአገልግሎት መጓደል ችግሮች ገጥመውናል ብለው ከመጠለያዎቹ በመውጣት ላለፉት 80 ቀናት ኑሯቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ግን ወደ አዲሱ መጠለያ መዛወር እንደማይፈልጉ ከዚህ ቀደም ለአሜሪካ ድምጽ አስታውቀዋል። አቶ ደሳሌ ሞገስ በበኩላቸው ስደተኞቹ ያሉበት ሁኔታ አደገኛ ስለሆነ ወደ አፍጥጥ መጠለያ እንዲዛወሩ እያግባባናቸው ነው ብለዋል።
በሀገር ሽማግሌ እያናገርናቸው ነው ያለነው። መንግስት አካል ባለበት ክብረን እዚህ ቦታ መነሳት መቻል እንዳለባቸው እየተነጋገረ ነው ያለነው። እንግዲህ በዛ ደረጃ ላይ ነው ያለነው።
UNHCRም በቀደመው መግለጫው መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞች ወደ አዲሱ የመጠለያ ጣቢያ ለመዛወር እንዲተባበሩ ግፊት ማድረግን እቀጥልበታለሁ ብሏል። ስደተኞቹ የኢትዮጵያን የስደተኞች አስተዳደር ሕግና አሰራር አክብረው ወደ አፍጥጥ መጠለያ እንዲገቡም ጠይቀዋል። ወደ አዲሱ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በዚህ ሳምንት ብዙ ስደተኞች ከቀደሙት የአውላላና የኩመር መጠለያዎች ወደ አፍጥጥ መሄዳቸውን አስታውቆ የመጠለያው ጸጥታ የተሻለ እንደሆነም ተናግረዋል።
እዚህ በጣም አሪፍ ነው። በጣም ማታ እንቅልፍ በፊት አልነበረም፣ አሁን ግን ዝም ብሎ ነው የሚተኛው። አሪፍ ነው የሚለው በጣም በስክሪሽው በጣም አሪፍ ነው። እዛ የነበረው ሰው በጣም ነው ልዩነቱ፣ በጣም ራሱ ነው የሚገልጠው ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባዋ እንጉዳይ መስቀሌ በበኩላቸው የስደተኞቹን ደህንነት ለመጠበቅ ወደ አዲሱ መጠለያ የማዛወሩን ተግባር አድንቀው አሁንም መንግስት በሁሉም መጠለያዎች የጸጥታ ይዞታውን እንዲያጠናክር ጠይቀዋል።
የኢትዮጵያ መንግስት በተለይ ደግሞ የመጠለያ ጣቢያዎችን ደህንነት እንዲሁም ደግሞ የጸጥታ ስጋት የሌሉበት መሆኑን የማረጋገጥ ኃላፊነት አስታውሰን የመጠለያ ጣቢያዎቹ አካባቢ የጸጥታ ኃይሎችን በማጠናከር የስደተኞችን የደህንነትና ጸጥታ ሁኔታ እንዲያረጋግጥ ጥሪ አቅርበናል።
ዓለም አቀፉ የስደተኞች ተቋም UNHCR በመተማ ወረዳ ውስጥ የተቋቋመው አፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ እንዳለው ጠቁሞ 12500 ስደተኞችን እንዲይዝ ተደርጎ መዘጋጀቱን አመልክተዋል። በኩመርና በአውላላ መጠለያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደዚሁ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት እቅድ እንዳለውም አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ አፍሪካዊቷ ሀገር ማላዊ እናቀናለን። የተባበሩት መንግስታት ድርጅት የቅርብ ጊዜ አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15% በላይ የሚሆኑ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ወላጅ አልባ ናቸው። ይህ በከፊል በኤችአይቪ እና ኤድስ የሚሞቱ ሰዎች ቁጥር ከፍተኛ በመሆኑ ሲሆን ዞኢ ፋውንዴሽን የተባለ ቡድን ለአደጋ ለተጋለጡ ለነኝ ህጻናት መጪ እጣ መቃናት የታለመ ጥረት ይዟል። ቺምባብዌ ፓዳታ ማላዊው ሉሉዌንጌ ከሚገኘው የንዶንዲ መንደር ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ዞኢ በማላዊ ንንዶዳኤ መንደር ያለ ከመቶ በላይ ወላጅ አልባ ህጻናትና ሌሎች ለአደጋ ተጋላጭ የሆኑ ህጻናትን አስጠልሎ በመርዳት ላይ የሚገኝ ተቋም ነው። የ28 ዓመቷ መምህርት ሰሟኒ ቺሊንጋ ከመደበኛ ስራዋ ባሻገር ህጻናትን ለመርዳት በማሰብ በሴት ልጇ ስም የሰየመችውን ድርጅት አቋቋመች።
በርካታ ማደሪያ የሌላቸው ወላጅ አልባ ህጻናት የገጠማቸውን ችግር በማየት ነው ተቋሙን ያቋቋምኩት። ባጭሩም እነሱን ለመንከባከብና ፍላጎታቸውን ለማሟላት የታለመ ነው።
ቺሊንጋ አያይዛም ተቋሙ ህጻናቱ በኋለኛው የህይወት ዘመናቸው ለስኬት እንዲበቁ የሚያስፈልጓቸውን ነገሮች በመስጠት የሚያግዛቸው መሆኑን ታስረዳለች።
We are providing education, food, shelter,
ምግብ መጠለያ እንዲሁም መንፈሳቸውን የሚያበረታ እገዛ ብሎም እንደ እርሻ የልብስ ስፌት አናጺነትን የመሳሰሉ ሌሎች ሙያዎች እና ስልጠናዎችንም በመስጠት ላይ እንገኛለን።
እንደ ኒዩማ ባንዳ ያለ አገልግሎት ይሰጣሉ።
አብዛኞቹ እነዚህ ተማሪዎች ከዚህ ቀደም ትምህርት ቤት የመሄድ እድል ያላገኙ በመሆናቸው በዚህ እድል ተጠቃሚ ለመሆን ችለዋል። አብዛኞቹም የጎዳና ተዳዳሪ ህፃናት በመሆናቸው ለትምህርት ቤት የሚያውሉት ገንዘብ የሚያገኙበት መንገድ የላቸውም። በመሆኑም ይሄ ጥረት ግዙፍ አውንታዊ ተጽዕኖ ሊያሳድር ችሏል። እናም አብዛኞቹ አሁን ወደ ትምህርት ቤት መሄድ ችለዋል።
የ14 ዓመቷ ታዳጊ ጁዲት ዲዞንዚ በወላጃል በህፃናት ማቆያው ከሚገኙት ልጆች አንዷ ስትሆን ተቋሙ በህይወቷ ወሳኝ ለውጥ ማምጣቱን ትናገራለች።
መጀመሪያ የማርፍበት ቦታ አልነበረኝም፣ የሚንከባከበኝም አልነበረም። እናም ቴምዋኒን ሳገኝ ህይወቴ በእጅጉ ተለወጠ። ለትምህርት ቤት የሚያስፈልገኝን ክፍያ ትከፍልልኛለች። ለኑሮ የሚያስፈልጉኝን በርካታ ነገሮችም ታሟላልኛለች።
እንደ ማዳሊቶች ድሙ ባይሎ ያሉ የህፃናት መብት ተሟጋቾችን በበኩላቸው ተቋሙ የሚሰራውን ስራ አደግፈው፣ ነገር ግን መንግስትም በፊናው እዚህ ውስጥ ሊጫወት የሚገባው ሚና አለ ይላሉ።
ጥያቄው ዘላቂ መፍትሄ የማምጣት ጉዳይ ነው። ምክንያቱም እነዚህ መፍትሄ ለማምጣት የሚያግዙ ጥረቶች ዘላቂ መሆናቸውን የሚያረጋግጡ መመሪያዎች መስጠት ያለበት መንግስት በመሆኑ ነው። የትኛውም ድርጅት ይህንን ለማድረግ ከወሰነና በመጨረሻው የመዘጋት እጣ ተገጠመውም በመንግስትም ሆነ በአጠቃላይ በሀገሪቱ ላይ ችግር ሊፈጥር ይችላል።
በማላዊ የሚገኙ አብዛኞቹ የህፃናት ማሳደጊያዎች የመንግስት እገዛ የሚሰጣቸው የግል ተቋማት ናቸው። እናም እንደ መንግስቱ ገለጣ የወላጅ አልባ ህጻናት ተንከባካቢ ተቋማቱን ስራ ከፍ ባለ ደረጃ ነው የሚመዝናቸው። ጀስቲን ሃሜራ የህጻናት ጉዳዮች መስሪያ ቤት ምክትል ዲሬክተር ናቸው።
institutions which are caring for children
እንደነሱ ህጻናትን የሚንከባከቡ ተቋማት የሚያስፈልጋቸውን የማህበራዊ ጉዳይ ሰራተኛ በመቅጠር ሚኒስትሩ አብዛኛውን ጊዜ ህጻናትን ለመንከባከብና ጥበቃ ለማድረግ የተሰማሩ ተቋማት እንዲኖራቸው የሚጠይቀውን ተግባር በቀላሉ መወጣት ይቻላቸዋል።
ቺሊንጋ በበኩሏ እርሷን የመሰሉ በማላዊ ወላጅ አልባ ህጻናት የወደፊት ብሩህ ተስፋ ላይ የሚሰሩ ተቋማትና ወጥኖች በርክተው ማየት እንደምትመኝ ተናግራለች።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ በጠፈር ምርምር ትምህርት መራግብር ስለተመረቁ ኢትዮጵያውያን ወጣቶች ይነግረናል። በዩናይትድ ስቴትስ ኤርስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋም ትብብር የተዘጋጀ የጠፈር ምርምር መራግብር የተሳተፉ አፍሪካውያን ወጣቶች በቅርቡ ተመርቀዋል። ፓዝዌይ ቱ ስፔስ የሚል መጠሪያ ልዩ መራግብር የመጀመሪያዎቹን ተማሪዎች ማስመረቁን አስመልክታ ቪኪ ስታርክ የላከችውን ዘገባ ቆንጅታዬ ታስደምጠናለች።
ከኢትዮጵያ፣ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ 300 የሚሆኑ ተማሪዎች Pathway to Space የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሐሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት መርሃ ግብር በመካፈሌ ኩራት ይሰማኛል ብለዋል።
This is a sector that will has a potential of transforming
ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያ እና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል።
በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጹት የቦይንግ የአፍሪካ ስራ አስኪያጅ ወደፊትም ይህ አሰራር እንደሚቀጥል አመልክተዋል።
And of course in this
በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅጉ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብሩ ማሳተፍ በጣም አስፈላጊ ነው።
ህሊና ሙሉጌታና ሌሎቹም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ካሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ህሊና ሙሉጌታ ነገር ግን እንደዚህኛው የወደድኩት የለም። ምክንያቱም በዚህ ፕሮግራም በንድፈ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎችም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ 3 ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ የምህንድስናና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔት አማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል።
ያደመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ከአሜሪካ ድምጽ የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ወደ መቀሌ ወስደናል። ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በትግራይ ክልል እንደተስፋፋ ከተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት 3 ወራት ብቻ ከ482 ጉዳቶች በላይ የሕክምና አገልግሎት መስጠቱን የአይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። ብዙዎቹ ዝርፊያዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከትና በስለት በመውጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስን የሕክምና ቁሳቁሶችና የባለሙያዎች ቁጥር ላይ ጫና መፍጠሩን አመልክቷል። የመቀሌው ዘጋቢያችን አለም ፍስሐ የዚህን ጉዳይ ዝርዝር ይዟል።
በትግራይ ክልል ከሰሜን ኢትዮጵያው ጦርነት በኋላ ተስፋፍቷል ከተባሉት የወንጀል ተግባራት አንዱ ሆነው የዝርፊያ ድርጊት ጋራ በተጋናኘ በሰዎች ላይ በሚፈጸሙ ጥቃቶች በየቀኑ ከአራት እስከ አምስት ከሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቀሌ አይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። የሆስፒታሉ የህዝብ ግንኙነት አስተባባሪ አቶ ብርሃን ገብረ ሚካኤል ባለፉት 3 ወራት ብቻ 482 የዝርፊያ ጥቃት ተጎጂዎች መስተናገዳቸውን ለአሜሪካ ድምጽ ተናግረዋል።
ጉዳት የደረሰባቸው ወገኖች አያይዘን ደግሞ በኢመርጀንሲው የሶስት ወር ሪፖርትን ስናይ ነበር እና የሚያዝያ ወር በወንድ እና በሴት ብለን ያያዝ ነው። ወንድ 160፣ ሴት 23፣ በአጠቃላይ 183። የግንቦት ወር ደግሞ ወንድ 115፣ ሴት 121፣ በአጠቃላይ 136። ሰኔ ወር ወንድ 138፣ ሴት 25፣ ድምር 163፣ አጠቃላይ ወንድ 413፣ ሴት 69፣ በአጠቃላይ 482 ሰዎች የጉዳት ሰለባ ሆኖ በአይደር እንደታከሙ ያመለክታል።
ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የህዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የሕክምና እርዳታ የተደረገላቸው የህብረተሰብ ክፍሎች በእድሜ በመካፈል አስረድተዋል።
ስለዚህ የነዚህን እንትን ስናይ በእድሜ ከ9 ጀምሮ እስከ 70 ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከ27 እስከ 30 ያለውን እድሜ ነው የሚይዙት።
የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል።
ጉዳቱ ቀላል ከባድ የሚለውን በእንትኑ አንለየነውም፣ ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወዲያ ወደ ወደ ኦአር ይገባሉ። ሌሎቹ ወደ የለው የሚለውን ደና አንድ ቀን ወይም በሰዓት አጣክመው የሚወጡበት ይለያሉ። በእንትን ግን አለየለው በቁጥር አለ ያዚውም የሚጠቀምበት በድንጋይ ተመተው የሚመጡ አሉ። መስለታማ ነገር ተመተው የሚመጣሉ ተወክተው የሚመጡ አሉ። እንዲሁም በብረት ነክና አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሌሊት 7 ሰዓት 6 ሰዓት ይመጣሉ።
ኪድተካ በአይደር ሪፈራል ሆስፒታል የህክምና ማዕከል እገዛ እየተደረገላቸው ከገኘዋቸው ወጣት ታካሚዎች አንድ ነው።
እዛ ያሳለፍኩ እኔ እዛ ራስ ሲበላ በልቼ እዛ ወደ ሱቁ ሲሄድ 2 ሰዓት ነው እዛ ሄድኩት። እዛ መንገድ ተጋኝተን እዛ ነው ማን ስለኝ እኔ ኪድ ነኝ ስለው እዛ ነው በድንጋይ ሞቶ ነው ሄደው። 2 ሰው ነው የነበሩት እዛ በድንጋይ ሞቶ እዛ ወደቁት። ከሃያ ደቂቃ ባለት በቃ እንትን ተሰረቁት።
ሰዎች በሰላም ሰርቶ መግባት እየተቸገሩ መሆናቸውን ይታወቃል ያሉት የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነት ነጋሲ በበኩላቸው የዝርፊያ ወንጀል አሁንም አሳሳቢ መሆኑን ይቀበላሉ።
ይናይ ኢንፎርሜሽን ረፊኩ መዘልኩም ከሐክምና ማዕከላትስ ምንም ተጋኒኑ ዝብል እምነት የለኝም።
አግኝታችሁ ያላችሁ መረጃ ምንም ተጋነዋል የሚል እምነት የለኝም እንደ ፖሊስ፣ ምክንያቱም በቁጥር ላይ አይደለንም ማትኮር ያለብን። ቁጥር ሳይሆን በቃ ወንጀሉ አለ። ቅድም የገለጥኩት መደባደብ፣ ስርቆት፣ ግድያም ኮር አለ። ይህም በብዛት የሚፈጸም በወጣቶች የሚደርስ ነው። በ18-30 አካባቢ ያሉ። ሆኖም በ2014 ዓመተ ምህረት ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማህበረሰቡ ላይ የሚደረጉ ጥቃቶች መጠን እየቀነሰ መምጣትና መሻሻል መታየቱን ኮማንደር አንድነት ይናገራሉ።
ካፍና የመጀመሪያ ዝነበረ ሁኔታት 2014 ዓ.ም ዝነበረ
ከመጀመሪያ 2014 ዓ.ም የ2015 ዓ.ም ከ2015 ዓ.ም ደግሞ የ2016 የነበረ ሁኔታ እየተቃየረ መጥተዋል። አሁንም እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው። በሙተኛ ስታይ 45 ወደ 46 ከመቶ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ። ቀጥሮ ሀንግ የምንለው አለ። አልፎ አልፎም የመግደል ሙከራ ይደረጋል። ስለዚህ እዚህ ያለው ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17.1% ካለፈው 3 ወር ሲታይ ለውጥ አለ። በየጊዜው የተበራከተ መጥቷል የተባለውን የዝርፊያ ጥቃት መንስኤ አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ ምልመላ ፍትሃዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልተኝነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነትን ለእሱ የችግሩ መበራከት መነሻ ምንድን ነው ይላሉ በሚል ጠይቂያቸው ተከታይ ምላሽ ሰጥተዋል።
ወት ሐደ ነገር በባህል ዝግቦ
አንድ ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህም አሁን የሆነ ነገር ማለት የትግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋንኛው ግን እኛ ባለመስራታችን የሚፈጠር ነው። ፖሊሱ በስተመግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የምመራው መቀለ ከተማ እንዴት መቋጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይደር ስፔሻላይዝድ ሪፈራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃኑ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታል በሚመጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውስን የህክምና ቁሳቁሶችና ባለሙያዎች ላይ አሉታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝና ለሚወልድ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል።
ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳቱም ይደርሰው በተናጠልም የሚመጣሉ በቡድንም የሚመጣሉ። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛን አክምን የሚል እንትን ስለ ጫናም ስለማያደርጉ ሰራተኛው ላይ ጫና ይፈጥራል። መድኃኒትም እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። 40% ግሉኮስ የሚለውን ጨምሮ ኤመርጀንሲ ላይ የለም። ሌላ ታካሚ በማከሚልክ እነሱም ግዜም ይሻማሉ። ቦታም እንደዚሁ ጥበት አለው። የኤመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በአናት ሲሆን ደግሞ እንደዚሁ ቁጥር በዛሚል ቁጥር ነው የሚመጣው። ስለዚህ አስቸጋሪ የሚያርገው ይሄ ነው።
ራሱን የቻለ የግብረ ኃይል ፖሊስ በማቋቋም ድርፊያ በብዛት ተፈጸመባቸው በተባሉ የመቀሌ ከተማ አካባቢዎች ሰፊ ፍተሻ እያካሄደ ከስርቀት ጋር የተያዙ ንብረቶችን ማግኘቱን የሚገልጹት የከተማ ፖሊስ አዛዥ የእርምጃውን ውጤት አስመልክቶ ሲገልጹ
አዘንጋና ዘንጋናን ሕዝቡን አው ብዙ ሀይድን አፍተንሰርሐለና ፍርሐ እየኩ ዛሬ
ዘግይተን ነው ወይም አልዘገየንም አሁን ብዙ አለልም የሥራ ነው ያለነው ሥራ ነኝ የምናገር ምክንያቱም የምንሰራው ሥራ አለ። እንደ ጸጥታ ተቀናጅተን እንደ አንድ ግብረ ኃይል መንግስት አውቀው የምንሰራው ሥራ አለ። የተለያዩ ጥጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራስ መንግስት የሚመራው ሥራዎች እየሰራን ነው ያለነው። በዋናነት ለመቀሌ ከተማ ፖሊስ ነው የሚመለከተው። የሚያግዙ አካላት አሉ። ከነሱ ጋር ተራራተን የማጣራት ሂደት አስፈላጊ ሆኖ በመገኘቱ እያጣራን ነው። አጣርተን በጨረሽን ጊዜ መዝገባችን እንደሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን። የተረጋጋ የጸጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበረበት ሁኔታ እንመልሰዋለን ያሉት ኮማንደር አንድነት ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሃን መገናኛዎች ተጠቃሚዎች የጸጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንቢ በሆኑት ላይ በማትኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንግስቱን በመጥቀስ ጊዜያዊ አስተዳደሩን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ፣ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። አለም ፍስሐ ለአሜሪካ ድምፅ ከመቀለ።
አለምን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የኢትዮጵያ ሴቶችና የፖለቲካ ተሳትፏቸውን ይቃኛል። ኢትዮጵያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይከራከራሉ። ኢትዮጵያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር በሀገሪቱ የታሪክ ሂደቶች ውስጥ ከፖለቲካው ትግል ተሳትፎ አመራር ሰጭነት ሚና እንደነበራቸው ያወሳሉ። ለራሳቸው መብቶች መከበርም ሆነ ለማህበረሰብ ለውጥ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየም የሚከራከሩአሉ። ከዚህ ጋር በተያያዘ አስማማው ነው ቀጣዩን ዘገባ አስተናግዷል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል፣ የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚገቡት። ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወውና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት ከመክፈል እስከመታሰር ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አሁን ታሪኩ እንደምንነገረው ከሆነ የሰባም ድርሻ ጥበብ ፍለጋ የነበረው ሁኔታ
የኢትዮጵያ አውድ መረዳት እንችላለን። በነጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የሚሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነ ሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶች ውጭ ማሰብ ይቸግራል። በአድዋን ጦርነት በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናት። በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ19ኛው ክፍለ ዘመን በኋላ የዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፑለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ከ19ኛው ክፍለ ዘመን ወዲህ ያለው በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱን ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነው አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ወራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ታሪካችን በስርዓቱ መዝገብ አለመቻላችን ፈተናችን ነው። ለዛሬም ችግራችን ይኸው ነው ያደረሰንና በስርዓቱ መዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በተጣመመ መልክ ቢሆን ባለፉት 50-60-70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙ እንግድ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አልመዘገበም እና አልተመዘገበም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሶ ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራ ነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል
ግምገማ ነው እኔ በግሌ ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ ምንም ያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል ከሴቶቹ። ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሑፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ፣ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
ሚኒስቴር መስሪያ ቤት አላቸው፣ በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አጥሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎሽ በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሑፍ ያካተተ፣ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። ሶ እንደ ቀበብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 ዓመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበር የዳሰስ ነው። የታሪክ ክፍተቱ ግን ከዚያ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማሰበው።
ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። አሜሪካ ድምጽ፣ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። ወደ ፓሪስ ኦሎምፒክ ስንመለስ የመብት ተከራካሪዎች ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እያፈናቀለ ነው ያሉትን የፈረንሳይ መንግስት እርምጃ ነቅፈዋል። የዚህን ጉዳይ ዝርዝር አሉላ ከበደ ያስደምጠናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ውስጥ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ስለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን ያስቸኳይ ጊዜ መጠለያዎች በመምላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት መገባደጃ ይሁንላችሁ። መልካም ምሽት።